የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰምታችኋል? ያን ያክብሩት ሰላምታችንን ያስቀደም የዛሬ ነሐሴ 13 ቀን 2010 ዓመተ ምህረት ወይም የኦገስት 19 2018 ቀን ቅንብራችንን ይዘን ቀርበናል። በቅድሚያ ከኢትዮጵያ አንድነት ሬዲዮ የዝግጅት ክፍል ስለ ጊዜያዊ ኢትዮጵያ ሁኔታ አጠር ያለ ዘገባ ይቀርባል። ልክ ከምሽቱ 12 ሰዓት ጀምሮ ሰፊ የጥያቄና መልስ ጊዜ ይኖረናል። የዕለቱን እንግዳ ወደ ኋላ ላይ እናስተዋውቃለን። በመጨረሻም የሰዓት መጣበብ ካልገጠመን አንድ ጽሑፍ ይደመጣል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
በመዝሙር መሰል ሙዚቃና በሆታ ለውጥ ማምጣት አይቻለም። ላለፉት 5 ወራቶች ተወደ ሰሜን ምስራቅ አፍሪካ በአሁን ወቅት ባለም አቀፍ መድረክ የአፍሪካ ቀንድ እየተባለ በሚጠራው አካባቢ የሚሰማው ዜና ለጠላት በመጠኑ የሚያስነድቅ ለአካባቢው ነዋሪ ደግሞ እጅግ የሚያወዛግብና የሚያሳስብ ሁኔታ ተከስቷል። በተለይ በዚህው አካባቢ በመትገኘው ኢትዮጵያ ሀገራችን በቅርብ ጊዜ በተደረገውና በውጤት መሰል መልክ የተከናወነው የመፈንቅለ መንግስት በሀገሪቱ በተለያዩ በኢኮኖሚና በሶሲዮ ፖለቲካ መስኮች በተፈጠሩ ቀውሶች ለማስተካከል ጥረት እናደርጋለን ብለው የተነሱት የወያኔ ጥፍጥፍ ቡድኖች ሀገሪቷን ወያኔ በቀየሰው መንገድ ለመምራትና ለማስተካከል የሚያደርጉት ያልተጠና ሩጫ በየጊዜው በሚጋለጠው ሁኔታ አሁንም ሀገሪቱን ወደ ክፉ የጨለማ ዘመን እንዳይከታት ያሰጋል። በዚህ አጭር ጽሑፍ በቅርቡ ተወሰዱ ስለተባሉ እርምጃዎችና በሀገሪቱም ውስጥ በየክፍለ ሀገሩ አካባቢዎች ስለተከሰቱ ጉዳዮችና ሁኔታዎች በትንሹ በመዳሰስ በሆያ ሆየና በማደናገር የፕሮፓጋንዳና ቅስቀሳ ዝላይ የሚደረጉ ነገሮች ሁሉ ፍሬ አልባ እንደሚሆኑ ለማሳሰብ የቀረበ አስተያየት ነው። ጠቅላይ ሚኒስትር አብይ በአፍሪካና አረብ ሀገሮች እንዲሁም በጭፈራና በውዝዋዜ አቀባበል ታረካቸው ከንቱ የሆኑ የአሜሪካ ዙረታቸው ወደ አዲስ አበባ ተመልሰዋል። ተሽርሽራቸው መልስ አስቀድሞ ሊታሰብባቸውና ልጓም ሳይበጅላቸው የቆዩ ጉዳዮች ስለነበሩ እና ስላሉ ወያኔ የቀበራቸው የፖለቲካ ቦምቦች ፊታቸው በመፈንዳት ተቀብለዋቸዋል። ጠቅላይ ሚኒስትር አብይ አምበል የሆኑበት የወቅቱ የስልጣን ቡድን አባላት የገቡበትና ሊያሰምጣቸው የሚችለው ሁኔታ ለነሱም ሆነ ለሀገሪቱ ወጠቅላላ እጅግ ከባድ የጥፋት መንገድ መሆኑን ማሳሰብ የወቅቱ ዋና ግዴታችን ሆኖ አግኝተናል። ጉቦ፣ ሽብር እና የፖለቲካ መናጋት የበዛበት ሀገር ወይም ቦታ ሁኔታዎችን ማሻሻልና መለወጥ የሚቻለው በመኳኳል ሳይሆን የሽግሩን መንስኤና የደረሰበትን ሁኔታ ተገንዝቦ የበሽታውን ምንጭ ለማጥፋት በሚወሰድ እርምጃ ነው። የአብይ ቡድን ግን ይህን ተማድረግ ይልቅ ሰዎችን ተቦታ ቦታ በመለዋወጥ በሆታና በመዝሙር ጫጫታ በመታጀብ አንድም ነገር ሳይነካ ለለውጥ ተዘጋጅተናል፣ ሲኖዶስ አስታርቀናል፣ ተሪትራ ጋር ቅሬታችንን ፈተናል ወዘተ ወዘተ እያሉ የሚያሰሙትን ባዶ ቀረርቶና የኢትዮጵያ ህዝቦች እያሉ የሚለፍፉትን አስጠያፊና ተገቢ ያልሆነ ጩኸት ታላቆሙ ሊውጣቸው የሚያዘጋጁትን ጉድጓድ ተማስፋት በስተቀር ለሀገር አንድነት፣ ለፖለቲካ መረጋጋት፣ ለኢኮኖሚና ማህበራዊ ጉዳይ እድገትና ልማት ሊያመጡ የሚችሉት ነገር እንደሌለ እናሳስባለን። የኢትዮጵያ ፖለቲካ የሚያሳዝን የህፃናት ጨዋታ ተሆነ ብዙ ጊዜ አልፎታል። አሁንም ይሄው አሳዛኝ ጨዋታ እንደቀጠለ ነው። ጠቅላይ ሚኒስትር አብይና አጋሮቻቸው በኢትዮጵያ የሚታዩትን ችግሮች በመኳኳል ለማስተላለፍ የሚያደርጉት ጥረት ችግሩን ተማስወገድ ይልቅ ችግሩን ማጣራቀም እንደሆነ መረዳት ይገባቸዋል። ይህም በአጠቃላይ በሀገሪቷ ላይ ሊያደርስ የሚችለውን ታላቅ መከራ ተወዲሁ መግለጽ አስፈላጊ ሆኗል። በነ ለገሰ ዜና ቡድን የኢትዮጵያን እጅና እግር አስሮ ሀገሪቷን ለ27 ዓመት ሲመራ የነበረው ቡድን በእነዚሁ ዓመታት ውስጥ የሀገሪቱን የተለያዩ እሴታዊና የምርት አፍላቂ ንብረቶች ለውጭና ለውስጥ የሀገሪቱ ጠላቶች ለሎሌዎቻቸውና አብረው ሲያሽቃብጡ ለነበሩ ባንዳ ውላጆች በመቸብቸብ የፈጸሙት ወንጀልና በህዝብ ላይ ያደረሱት መፈናቀልና ታላቅ ጉስቁልና ያስከተለውን ህዝባዊ ማዕበል ተመልክተናል። የዚህን ታላቅ ማዕበል እንቅስቃሴ በመቀጠል አብይና ቡድናቸው ስልጣን ተጨበጡ በኋላ በአፍ በግልጽ ይቅርታ በመጠየቅ ተታላቅ ሽርሽር ጉዟቸውና ተሚሰለቹ የፕሮፓጋንዳና የቅስቀሳ ንግግሮች ስብሰባዎችና ውዝዋዜዎች ሌላ ያሳዩት የለውጥ ፍንጭ የለም። እንዲያውም አሁን እንደምናየው ተዚህ በላይ የተቀሰናቸው መሳሪያዎችን እንደ መጋረጃ በመጠቀም ታለፈው ጥፋት ተመታረም ይልቅ ያለፈውን ስተት አዲስ በሚመስል መልኩ ለማስፋፋትና ለመቀጠል የሚደረጉ አወናባጅ እርምጃዎች ባንክሮ መከታተል ያስፈልጋል። የነዚህንም እርምጃ እንቅስቃሴዎች ተክለል ባለ ሁኔታ ተዚህ በታች እናመለክታለን። በቅርቡ በወያኔ ትግራይ አብይ የዜና አውታሮች ባስተላለፉት ዜናዎች 10 ሰዎች የሚገኙበት ስብስብ በመንግስት የተያዙ ቁልፍ የሆኑ የህዝብ ንብረቶች በግል ድርጅቶች ሊተዳደሩ የሚችሉበትን ሁኔታ እንዲያጠና መወሰኑንና የዚህም ስብስብ የኮሚቴ አባሎች ስም ዝርዝር ለህዝብ ይፋ ሆኗል። አጠቃላይ ህገ መንግስት ተብየውና ሌሎች የሶሲዮ ኢኮኖሚና ፖለቲካ ያገጠጡ ሀገራዊ ችግሮች ሳይፈቱ የህዝብና የመንግስት ሀብትን ወደ ግል ባለሀብቶች ለማዛወር በአሁኑ ጊዜ ቅድሚያ መስጠት እነ አብይና ቡድናቸው ተወያኔ የህዝብ ሀብትን የመቀራመት ተውሳክ ያልተላቀቁ መሆናቸውን ግልጽ ማስረጃ ነው። ለመሆኑ በዚህ ስብስብ ወይም ኮሚሽን ውስጥ እንዲካተቱ የተሰየሙት ሰዎችስ ለዚህ አይነት ኃላፊነት ሥራ ሲመረጡ ምን መለኪያ ተደርጎ ነው? በዚህ ኮሚቴ በተባለው ስብሰባ ውስጥ የህዝብና የመንግስት ሀብት የሆኑትን ለመቀራመት የተሰየሙት አስሩ ቢያንሱ ስድስቱ የግል ነጋዴዎችና በተለያዩ የግል የንግድ ንብረት ባለሀብቶች መሆናቸው ይታያል። ይህም በአበባ አነጋገር ሊበሏት ያሰቧትን አሞራ ዥግራናት ይሏታል የሚለውን አነጋገር ያስታውሰናል። በጣም የሚገርመው ደግሞ በዚሁ ስብስብ ውስጥ በህዝብ የተጣላና የታወቀው የወያኔ ሰላይ ልደቱ ወይም ክደቱ አያሌው የተባለው ወራዳ ግለሰብም መደመሩ ነው። የኢትዮጵያ ህዝብ ባለቤትነት የተከበረውን እንዳየረ መንገድና ቴሌኮሙኒኬሽን የመሳሰሉ አትራፊና የህዝብ አለኝታ ንብረቶችን ወደ ግለሰቦች በማዛወር ተዚህ በፊት በተፈጸሙ ሌሎች ወንጀሎች ላይ ተጨማሪ ወንጀል ለመፈጸም የተወሰደው እርምጃ በጥብቅ ሊወገዝና ሥራውም በአስቸኳይ እንዲታገድ ማሳሰብ የማንኛውም ቅን ኢትዮጵያዊ ግዴታ ነው። በኢትዮጵያ ኢኮኖሚ ላይ በማይገባ መልኩ ጊዜ ተማባከን ይልቅ ያለውን የዋጋ ንረት ለመቀነስ መሞከር፣ የኑሮ ልዩነትን ለማጣበብ የሚጠቅሙ ፖሊሲዎችን የሚያመነጩ አካል መፍጠር እንጂ ልዩነቶችን ለማስፋፋት የሚደረገው ያላዋቂዎችና የስግብግብ ሰዎች ሴራና ሥራ በጊዜው ታልተገታ የሚከሰተው ችግር ቀላል አይሆንም። ሌላው ቀልድና ቅሌት የተላበሰው የጠቅላይ ሚኒስትር አብይ አህመድ ቡድን አሁንም በውጭና በአገር ውስጥ የሚያደርገው ያልተቋረጠው የወያኔ ትግራይ ፖሊሲ ይዞታ ነው። ለምሳሌ ስዩም መስፍን የተባለውን የወያኔ ትግራይ ዋና ጀሌ አሁንም ስልጣን ላይ አስቀምጦ ወደ ጃፓን መልእክት አስይዞ መላክተኛ ማድረግ ምን ማለት ይሆን? ጌታቸው አሰፋ የተባለውን ለፍርድ ሊቀርብ የሚገባውን የቀድሞ የደህንነት መስሪያ ቤት ኃላፊና ወንበዴ በጠቅላይ ሚኒስትሩ ቢሮ ልዩ አማካሪ አድርጎ መሾምስ አያስተዛዝብም? ተጥንስሱ ጀምሮ ብዙ ችግሮች ያሉበትን የተሐድሶ ግድብ እያሉ በሚጠሩት ሥራ በቅርቡ በአደባባይ በተገደለው ዋና ሥራ አስኪያጅ ምትክ ምክትሉ የነበረውን የወያኔ ትግራይ ምልምል ካድሬ ዋና ሥራ አስኪያጅ አድርጎ መሾምስ አብይ አህመድ ማንኪስ ውስጥ እንዳለ አያመለክትም? እነዚህንና እነዚህን የመሳሰሉ ትርኢቶች የሚያሳዩን በእውር ድንብር ምርኩዝ የሚራመደው የወቅቱ የኢትዮጵያ መንግሥት ተብየው እክፉ ማጥ ውስጥ እንደሚገኝ የሚያስረዱ ታላላቅ ምልክቶች ናቸው። ተዚሁ ጋር ተያይዞ በቅርቡ በሚነሶታ አሜሪካ ተነጠቅላይ ሚኒስትር አብይና የልዑካን ቡድን አባሎች ሲተቃቀፍና ሲሳሳም የከረመው ጁሃር አህመድ የተባለው የታወቀው የእስልምና አክራሪና የክርስትና ሃይማኖት ተከታዮችና አማሮችን በተለይ በገጀራ ለመቅላት የተዘጋጀ መሆኑን የገለጸው የቢን ላድን የመንፈስ ልጅ በቅርቡ በአዲስ አበባ ሚሊኒየም አዳራሽ እያሉ በሚጠሩት ቦታና በሻሸመኔ ከተማ በጠራው ስብሰባ ስርዓት የጎደላቸው ውጤቶች ብዙ ህዝብ አስቆጥቷል። በተለይ በሻሸመኔ የተፈጸመው የአንድን ዜጋ ህይወት የተወሰኑ ሰዎች ቦምብ ሊጥል ነበር በሚል ያልተጨበጠ ማስረጃ ተረባርበው ይዘው በአረማናዊ መልክ ግለሰቡን በመስቀልና ህይወቱን በማጥፋት የተወሰደው እርምጃ እጅግ ሊያሳስበን ሊወገዝም ጁሃር የተባለውም ሰው ሊጠየቅበት የሚገባ ታላቅ የነፍስ ግድያ ጉዳይ ነው። ተዚሁ ጋር ተያይዞ በምስራቅ ኢትዮጵያ በተለይ በጂጂጋ እና ባንዳንድ የኦጋዴን ከተሞችና መንደሮች ወያኔ ትግራይ የቀበራቸው የቦምብ ፍንዳታ ምን መስሎ እንደተከሰተና ሰውን እንዴት እንደሚያጋጭና የህዝብ ንብረትን በምን መልኩ እንደሚያቃጥልና እንደሚያወድም በግልጽ አሳይቶናል። ይህ የተንኮል የክፋትና የሀገርን አንድነትና ሉዓላዊነት ለማደፍረስና ለማፍረስ በሰፊው የሀገራችን ክፍሎች እንደሚፈታተኑን ተዚሁ ድርጊት ተረድተን ለወደፊቱ ሊከሰት ለሚችለው አንገብጋቢ ትግል መዘጋጀት ያስፈልጋል። ብርሃኑ ነጋና ጀሌዎቹ እና አንዳርጋቸው ጽጌም በተገንጣይ ኤርትራ ለመደራደሪያ ታቋቋሙት ግንቦት ሰባት ተተባለው ቡድናቸው ጋር በውጭ ሀገር ተሚገኙ አባሎቻቸው ሆነው በአሜሪካኖችና ሌሎች ድጋፍ በአዲሱ ዓመት ዋዜማ መስከረም 2011 አዲስ አበባ እንደሚገቡ በይፋ አስታውቀዋል። ብርሃኑም ሆነ አንዳርጋቸው ቀደም ሲልም ግንኙነታቸው ተውያኔ እቅድ ጋር የተቆራኘና የተያዘ እንጂ ተሰፊው የኢትዮጵያ ሕዝብ ምኞትና እቅድ ጋር የተያያዘ እንዳልነበር በሰፊው ይታወቃል። ስለዚህ ጉዳይ ወደፊት በሰፊው እንመለስበታለን። እነዚህ የፖለቲካ ቁማር ተጫዋቾች ተሌሎች ገንጣይና አስገንጣይ ቡድኖች ጋር በመሆን የወደፊቱን የኢትዮጵያ የፖለቲካ ድል ለመወሰን አኮብኩበዋል። ኢትዮጵያውያን አገራቸውን በሚመጡት ዓመታት ሊገጥሟት የሚችሉትን ችግሮች ለመፍታት በጽናት መታገልና መቆም ይጠበቅባቸዋል። አድማጮቻችን፣ የምሽቱን የዚህ ዝግጅት መልእክት የምንቋጨው ባለፉት ሳምንታት በዚህ ጉዳይና በወቅቱ የሀገራችን ጉዳይ ዙሪያ ዶክተር አበባ ፈቃደ የተባሉ የስነ አእምሮ ሳይካያትሪ ጥናት ተመራማሪና ዶክተር ኃይሌ ላሬቦ ታላቅ የታሪክ ምሁር በጠቅላላው የሀገራችን ሁኔታ የሰጡትን መግለጫዎች የጻፉትን ጽሑፎችና ሰፊ ያዘጋጁትን ሰፊ ጥናቶች አፈላልጋችሁ እንድትመለከቱ ወይም እንድታዳምጡ በማሳሰብ ይሆናል። ሀገራችንን ተገባችበት ክፉ አረንቋ ለማውጣት ተህዝባችን ጋር በመተባበር አሁንም በጽናት እንድታገል ድል ለኢትዮጵያ ህዝብ ኢትዮጵያ ለዘላለም ትኑር።
አድማጮቻችን ቀደም ሲል በመግባችን ላይ እንደገለጽነው ቀጣው ስርጭታችን ደግሞ የጠያቂና መልስ ጊዜ ይሆናል። የዛሬው ቃለ መጠይቅ እንግዳችን አቶ ብርሃን ስላሴ አሰፋ የኢትዮጵያ ሕዝብ ብሔራዊ ፓርቲ ሊቀመንበር ናቸው። ከእንግዳችን ጋር በኢትዮጵያ ግዛይ ሁኔታዎችና ስለ ድርጅታቸው የትግል አቅጣጫዎች እንወያያለን። እንግዳችን ቀደም ባሉ ጊዜያቶች በኢትዮጵያ እንደ ሬዲዮ ቀርበው ቃለ መጠይቅ ማድረጋቸውም ይታወሳል። አርማጮቻችን እንግዳችን አሁን በስልክ መስመር ከኛ ላይ ይገኛሉ። ተናስተልኛ አቶ ብራን ስላሴ ሰፋ ይስማውታል?
አዎ ይስማኛል። ተናስተልኛ አቶ ተኮላ እንደምን ቀረምክ? ደህና ነህ
ወይ? እሺ ደህና ነህ። ሰላም ሰላም። የኢትዮጵያ እንደ ሬዲዮ ጥያቄና መልስ ለማድረግ አቀረምልዎት ግብዣ መሰረት ፈቃደኛ ሆነው በሰዓቱ መገኘቶ በአርማጮቻችን በራዲዮኑ የዝግጅት ክፍል እንዲሁም በራሴ ስም እንኳን ደህና መጡ ያልኩኝ ወደ ጥያቄና መልሱ እንሸጋገራለን። ለመጀመሪያ የመግቢያ መንደርደሪያ ጥያቄ አደረኩት ከዚሁ ከዶክተር አብይ በዲያስፖራው ስላደረጉት ውይይት አስመልክቶ ይሆናል። ባለፉት ሁለት ሳምንቶች ኢትዮጵያነት ሬዲዮ ሁለት ታዋቂ ምሁራኖችን ጋብዘን በተለይም በዋሽንግተን በሚኒሶታ ስለተካሄደው ግምገማ ሰጥተውና ዶክተር አባና ፕሮፌሰር ሃይለላሬቦ በስለ ሎስ አንጀለሱ ግን የተደረገ ምንም ግምገማ አላዳመጥንምና አድማጮቻችንም ይሄንን ኢንፎርሜሽን ቢያገኙ ጥሩ ነው በሚል እርሶ በዚህ በሎስ አንጀለሱ ስብሰባ ላይ ለመሳተፍ እድል አግኝተው ነበር ይመስለኛል። ባለሳሳት እንግዲህ ካልነበሩ ጥያቄውን ይዘሉታል። ከነበሩ ስለ ጉባኤው ውይይቶች ብዙ ትችቶች ቅራኔዎች እንደነበረባቸው ነው በተለይ ዋሽንግተኑና እስቲ ከርሶ በሎስ አንጀለሱ የተገኘ መቼም ምስክር ነው መስጠት ስለሚቀል ይሄን በዚ ጥያቄያችንን የወለቱ ውይይታችን ብዙ ብንጀምር።
በጣም አመሰግናለሁ። በመጀመሪያ ደረጃ ለኢትዮጵያ አንድነት ሬዲዮ አዘጋጅ እና ለባልደረቦች በሙሉ የከበረ ሰላምታዬን በኢትዮጵያ ሕዝብ ብሔራዊ ፓርቲ ስምና በአጋር ድርጅቶች ማለትም የኢትዮጵያ ብሔራዊ ፓርቲ ፋኖ በሮበን የሚጠራው ማለት ነው በአጋር ድርጅቶች ጭምር ምስጋናዬን አቀርባለሁ።
እሺ
ወደ ጥያቄ ስመለስ በርግጥ በሎስ አንጀለስ በተደረገው የዶክተር አብይ ገለጻ ስብሰባው ላይ ተገኝቼ አዳምጬ የራሴን አስተያየቶች ወስጃለሁ። ለሚመለከተውም ለፓርቲ አባላትና ለአጋር ድርጅቶች ዘገባውን አቅርቤያለሁ። ከዛ ውጪ የተገመገምኳቸው ነገሮች ቢኖሩ በአጠቃላይ ዶክተር አብይ በዲሲ ካደረገው ወይም ሚኒሶታ ከተደረጉት ለየት ያሉ ሁኔታዎች አልነበሩም አይደሉም። በተጨማሪ ያደረጋቸው ነገሮች ቢኖሩ ከዚህ በፊት ሲናገራቸው የነበሩትን በሙሉ በስነ ስርዓት የሚፈልገውን ማድረግ የተሰጠውን ኃላፊነቱን በሙሉ በቁልጭ አድርጎ ነው ያቀረበው። በተለያየ አካባቢ የተለያየ አስተያየቶች ተሰጥተው ነበር። ሆኖም እሱ ለምሳሌ አንደኛ ህገ መንግስቱን አስመልክቶ ህገ መንግስቱ አይቀየርም ያለው ህገ መንግስት ኢህአዴግ ተሸክሞ የመጣው ህገ መንግስት በተለያየ አካባቢ አንዳንድ ጉድፈቶች አሉ እንደኛን ከማረም በስተቀር የሚቀየር ነገር የለም ነው ያለው። ሁለተኛ ክልል የተባለው ያስተዳደር ይዘት እስከዛሬ የለፋንበት ስለሆነ ካሁን በኋላ የሚቀየር ነገር የለም ጠቅላይ ግዛት እያላችሁ አትሉም ክልል ነው በክልል ይቀጥላል ነው ያለው። እኔ የኢህአዴግ ጠቅላይ ሚኒስትር ስተኛ እኔ የኢህአዴግ ጠቅላይ ሚኒስትር እንደመሆን ይበጣል የተሾምኩትም አገር አስተዳደር ተብሎ የተሰጠኝ ምድብ በኢህአዴግ ያሰራር ስልት በኢህአዴግ ያካሄድ ሁኔታዎችን እንዳስፈጽም እንጂ ሌላ ምንም ነገር የለም የሚጨመር የሚቀነስ ነገር የለም። ተጠሪነቴ ለኢህአዴግ ነው። ጠቅላይ ሚኒስትርም የተሾምኩት ለኢትዮጵያ ህዝብ ሳይሆን ለኢህአዴግ ነው። ስለዚህ እነዚህ ሁሉ ሂደቶች የሚካሄዱት በዛ ስር ተጠቃለው ነው ብሎ ነው ያደረገው። አራተኛው ነጥብ መደመርን አስመልክቶ ነው። መደመር ብለን የምንለው አቋም ፖሊሲ አሁን በህግ ያወጣ ነውና ሌሎች የህብረተሰብ ክፍሎች በሙሉ እንዲሳተፉበት የምንፈልገው በዚሁ በላይ ለተጠቀስኩት በኢሃድግ ያሰራር ስልት ውስጥ ባወጣው ፕላን ውስጥ ተደምራችሁ ስራዎችን እንድታካሂዱ የዴሞክራቲክ መብቶች ፈቅደንላችኋል። ይህ ፍቃድ የተሰጠው በመደመር አካባቢ ስትሰባሰቡና ኢሃድግ ያደረገውን ያወጣውን አስተዋጽኦ በግንባር ቀደምትነት ስትቀበሉት ነው ያለው። ስለ ስር ነቀል ለውጥ ከተጠየቁት መካከል አንደኛው ሰው ሲጠይቅ እኛ የስር ነቀል ለውጥ የሚባል ነገር አናውቅም፣ ስር ተነቅሎ ነው ከዚህ በፊት ችግር የተፈጠረው፣ ስለዚህ ባለው ሁኔታ ላይ መሻሻል የሚደረጉ ነገሮች ተፈጽመው መካሄድ ያለበት ሁኔታዎች ይካሄዱ እንጂ የሽግግር መንግስት ስግ መገለው ሊኖር አይችልም። እኔ እየሰራው በፓርቲያችን ለማን በድርጅታችን በኢሃድግ ስም እኔ እየሰራው ያለው ስራ እናንተ ዛሬ ስር ነቀል ሽግግር ብላችሁ የምትሉትን የሚያካትት ነው። እኔ ነኝ ላሸጋግራችሁ የምችለው፣ እኔ ነኝ አሸጋጋሪው ቡድን ብሎ ነው በመጨረሻ የደመደመው። ያ ለኢትዮጵያ ህዝብም ሆነ ለሁሉም አድማጭ እስከዛሬ የተለያየ አስተያየት ያላችሁ ሁሉ ተስፋችሁን ቆረጡ። እኛ ያቀድነው የመሰረትነው ያካሄድነው በመስራት ላይ ያለነው ያሰራር ስልት ነው። በዚህ አካባቢ በዚህ ዙሪያ ተሰብስቡ፣ በዚህ መጀመርነው የመደመር ፖሊሲ ስር ሆናችሁ ተግባራችሁን ማድረግ ትችላላችሁ። እኛ ይሄንን በአይነ ቁራኛ የምንመለከተው ነው ያለው። ስለዚህ እነኚህ ነበር የተካሄዱት ሁኔታዎች። ከዚህ ውጪ ሌላ ያደረገው ነገር የለም። ሌላው አካባቢ የተደረጉትን ባጭሩ እነኚህ ናቸው። ግባችን ወደፊት የምንሄድበት አላማችን ብሎ ነው የጨረሰው። ከዚህ ሌላ የለም ጨረሻለሁ።
አመሰግናለሁ። አው በመሰረቱ እነዚህ መልእክቶችን በዋሽንግተንም ተላልፈዋል በተለያየ ቋንቋ መልክ እናሻግራለን የሚለው አሻግራቸዋለሁ የሚለው በድጋሚ የተገለጸ ነው። እንግዲህ በሎስ አንጀለስ ሌሎች ነገሮች እንዳስቀመጡት በኢትዮጵያ ውስጥ መሰረታዊ ለውጥ ብሎ ኢትዮጵያ ዝስነቀል ብሎ የሚጠራውን የህገ መንግስት መለወጥ ልዩ ልዩ ኢትዮጵያን እስከዛ ሲነጣት የነበረው መመለከት እንደማይለወጥ አረጋግጧል ነው። ይሄንን ግንዛቤ ኢትዮጵያዊ ይዟል። እንግዲህ ለተቃዋሚ ለሚባሉት አባሁን ጊዜ ተደምረናል ለሚሉት ምናልባት ይዋለ ያደረ የዶክተር አብይ መልእክት ምን እንደሆነ ይረዱታል ብለን እናምናለን። መልካም ጥሩ ግምጋሜ ነሰጡን። ወደሚቀጥለው ጥያቄ ልወሰዶት። የሚቀጥለው ጥያቄ ምንድነው? የኢትዮጵያ ህዝብ ብሔራዊ ፓርቲ እርሶ በአመራር ላይ ያሉበት ድርጅት በኢትዮጵያ ዲሞክራሲያዊ ስርዓት እንዲመጣ የህዝብ የስልጣን ምንጭነት እንዲረጋገጥ ፍትህ እኩልነት እንዲሰፍን ፓርቲው ከተመሰረተበት ወቅት አንስቶ ቅስቀሳ ማካሄድ ላይ ነውና በቅርቡ ኢሃደግ ዶክተር አብይን ጠቅላይ ሚኒስትር ካድርጎ ከሾመ ወዲህ ይህንን የዲሞክራሲ ግንባታና የፍትህ ጥያቄ ለማራመድ ለውጥ ያካሄድኩ ነው በሚል ለውጡ ሂደት ህዝባዊ ድጋፍ እየተጠየቀ ነው። እና ይቅርታ ከድጅቶ ራዕይ አንጻር ዛሬ ሀገራችን በለውጥ ጎዳና ላይ ትገኛለች ወይ? ለውጡስ ምን ውጤቶችን ያስመዘገበ ነው ይላሉ። ምናልባት ቀደም ሲል የዶክተር አብይ ንግግርን አስተካከው የተናገሩት ግምገማ የሚሰጡት መስ ምናልባት ላይ ውስጥ ሊሆን ይችላል። ግን በአጠቃላይ በአሁኑ ጊዜ በሰው አንደበት የገባው ለውጥ አለ የሚል ነገር ነው። ይሄ ለውጥ በምንድነው? በጥራት በአይነት ምን እንዴት ይገለጻል? ኢትዮጵያ ውስጥ የለውጥ ነገር ሲነሳ ድጅቶስ እንዴት ይመለከቷል? አመሰግናለሁ። መስመሮች ሰው ነው።
በድጋሚ አመሰግናለሁ። የኢትዮጵያ ህዝብ ብሔራዊ ፓርቲ ፋኖ ነው። አገር ቤት ውስጥ የሚንቀሳቀስ ቡድን ነው። ይህም እንቅስቃሴ የተጀመረው ቀደም ያለ ወራቶችና አመታቶችን አሳልፏል። ለዚህ ዶክተር አብይ ዛሬ ባለስልጣን ወይም የኢህአዴግ ጠቅላይ ሚኒስትር ሊሆን የበቃው እኛና እኛን የመሰሉ ኢትዮጵያውያኖች የጀመርነው የትግል የሥራ ውጤት እንጂ የዛሬ 3 ዓመት ተጀምሮ የዛሬ 3 ወር ተጀምሮ የደረሰ ውጤት አይደለም። የለውጡ ሐዋርያት የሚባሉት ኢትዮጵያ ውስጥ በተለይ በሰሜን የጎበዝ አለቃውን አርሶ አደሩን አርብቶ አደሩን አስተማሪውን ተማሪውን በሙሉ የህብረተሰቡን ክፍል ያካተተ ትግል ተካሂዶ አመጽ ተካሂዶ በተለያዩ የኢትዮጵያ ከተሞች አገሮች ወረዳዎች መስዋዕትነት የተከፈለበት ነው። ያም በሰሜን መተማ ሳንጃ ወልቃይት ራያ ኮምቦልቻ በደቡብ አሩሲ አሰላ ከተማ አሬቻ ጎባ ጎባ ጅማ ሌሎች ከተማዎች አሮጌ እነኚህ የህዝብ አመጽ ነው። ዛሬ ጠቅላይ ሚኒስተር ሆኖ ሁኔታዎች እየተካሄዱ ያሉት በእኛ ነው ብሎ የሚለው እነሱ የመሰረቱት እነሱ የሰሩት የቤት ስራ አይደለም። የቤት ስራውን የኢትዮጵያ ህዝብ ነው ሰርቶ አመጹን አውጥቶ ብሶቱን ተናግሮ መንገድ ላይ በሽብርተኞች ማለትም በሽብርተኛ መንግስት ራሱ ጠቅላይ ሚኒስትሩ የተናገረው ነው። እኛ የኢትዮጵያ ህዝብ ሽብርተኞች ብለን ስንገለው ስንገርፈው ስናስረው ነበር። እኛንን ሽብርተኞች እንጂ የኢትዮጵያ ህዝብ ሽብርተኛ አልነበረም። ታጋዮቹ የታገሉትለት አላማ ግልጽና የዴሞክራሲክ መብታቸውን ለማስከበር ሲያደርጉት የተወሰደው እርምጃ ትክክል አልነበረም። ስለወሰድናቸው እርምጃዎች በሙሉ ይቅርታ ይደረግልን። ኢትዮጵያ ህዝብ ይቅርታ አድራጊ ነው፣ ይቅርታ ይደረግልን፣ ወደፊት አይደግመንም። ይህንን ያስተባበረው ክፍል ደግሞ በደቡብ ቄሮ በሰሜን ፋኖ የተባለው ሌሎችም እንደዚህ ታጋዮች ይህንን ትብብር በስነ ስርዓት ጋጠወጥነት ባልተሞላበት ባደረጋችሁት አስተዋጽኦ እናመሰግናለን። የለውጡ ሐዋርያት እናንተ ናችሁ። እኛ ያንን የጀመራችሁትን ግብ እናደርሳለን። አብረን እጅ ለእጅ ተያይዘን እንሄዳለን። ያንን ነገር ለወደፊት ለጠፋው ይቅርታ ተደርጎልን ከዚህ በፊት ለጠፋው ይቅርታ ተደርጎልን ለወደፊት እጅ ለእጅ ተያይዘን እንሄዳለን። የለውጡ ሐዋርያዎችን እንደግፋለን። የምትሉትን የምታቀርቡትን ጥያቄዎች በኢትዮጵያ ህዝብ ስም ተግባራዊ እናደርጋለን ብሎ ነው ያድግን በአጠቃላይ ጠቅላይ ሚኒስትሩም ለኢትዮጵያ ህዝብ ገለጻ ያደረጉት። ኢትዮጵያዊነት ካሁን በኋላ ኢትዮጵያዊነት ወደፊት ብለው ያሉት ይህ ድርጊት በጣም ነው ያስደሰተን። እኛንም የሀገራችን ህዝብን በሙሉ በአጠቃላይ ኢትዮጵያኖችን ኢትዮጵያ ተብሎ በመጠራቱ በጠቅላይ ሚኒስትርና በካቢኔት ሚኒስትሮች አካባቢ ኢትዮጵያ ተብላ አገር እንደ አገር መጠራቷ በጣም አስደስቶን አስደንቆን ድጋፋችንን ሰጥተናል። አሁንም ህብረተሰቡ እየሰጠ ነው። ለውጡ ወዴት እየሄደ ነው ነው ዋናው ቁም ነገር። ይሄ የመጣው ውጤት ወዴት እየሄደ ነው? እነማን እያካሄዱት ነው? ደግሞስ ፍሬያማ ይሆናል ወይ? በእኛ አመለካከት ስንጀምር ትግላችን ስንጀምር በፓርቲው በአባሎቹ በደጋፊዎቹ ኢትዮጵያ ውስጥ መሰረታዊ ለውጥ መምጣት አለበት። ያ መሰረታዊ ለውጥ ኢትዮጵያኖችን ያካተተ ኢትዮጵያኖችን በሙሉ ያሳተፈ የዴሞክራቲክ መብቶች ፍትህ ነጻነት አንድ ባንዲራ በሚለው ስር ተሰባስበን ኢትዮጵያ ወንድምና እህት አባትና እናት አክስትና አጎት ሳይለያዩ ጎሳ የሚባለውን ይሄ ቆሻሻ ያስተዳደር ስርዓት ለማስወገድና ያመጣውን ውጤት በኢትዮጵያ ህዝብ መሰረታዊ አለመሆኑን በመግለጽና በማስረዳት እኛ ካሁን በኋላ ይህ ያሰራር ስልት መቆም አለበት፣ ይህ ያገዛዝ ዘዴ መቆም አለበት፣ ኢትዮጵያኖች እንደ ኢትዮጵያዊነታቸው ከዚህ በፊት ለብዙ ዘመናት በሰላማዊነት በመተባበር በመፈቃቀር በመተሳሰር ስለኖሩ ያንን መቀጠል ይቻላል። ዶክተር አብይ ይሄንን ማድረግ ትችላለህ፣ እንተባበርሃለን፣ አብረን እጅ ለእጅ ተያይዘን እንሄዳለን። ክፍለ ሀገር የሚለውን የኢትዮጵያ አስተዳደር ከዚህ በፊት ያመጣው ጥፋት ያመጣው ጉዳት ግድያ ስራ አልበኝነት ስላላደረገ ያንን አይነት አስተሳሰብ አካሄድ ቢደረግ ለጊዜው በጊዜው ላይ ያለውን ይሄን የጎጠኝነት ያስተዳደር ስልት ሊሰርዝ ይችላል። ይሄንን ተመልከተው፣ ህገ መንግስቱ ያደረገውን ድርጊት በስራ ላይ ስላላዋላችሁ ማዋል ስላቃታችሁ አሸባሪ ሊያደርጋችሁ ችሏል። ይህ ህገ መንግስት ቢለወጥ መሰረታዊ ለውጥ ቢያገኝ ከዚህ በፊት ያጠፋችሁትን ጥፋት እንዳትደግሙት ያደርጋልና መሻር አለበት መተካት አለበት በሚለው ጥያቄያችንን አቀርበናል። ግን ሊደረግ እንደማይችል በግልጽ ስለነገረን ይህንን ቅሬታ ይዘን ለውጡን አንቃወምም፣ ለውጡንም ሙሉ ለሙሉ አንደግፍም። ስለዚህ መሰረታዊ ለውጥና ህዝባዊ የሆነ መንግስት እንዲመሰረት ትግላችንን ወደፊት እንቀጥላለን። ጨርሻለሁ ይህን አስመልክቶ።
እሺ፣ ዳት ትንሽ መብራራት አለበት መሰለኝ። እዚህ ላይ ለውጡንም አንቃወምም ለውጡንም እንዴት ነው እንዳንደግፍም የሚል ሁለት አባባሎች ናቸው ያሉትና የትግሉን አስኳል የሆኑት ፋኖ ቄሮ ብለው እንዳነሷቸው ቀደም ሲል ከዶክተር አብይ ስልጣን ላይ መምጣት በፊት ህዝባዊ እንቅስቃሴው ላይ የትግል አንድነት መናበብ አለ የሚል ብዙ ዜናዎች ሲናፈሱ ነበር። አሁን ያ መንፈስ በሌለበት ሁኔታ ፓርቲው እንግዲህ ኢትዮጵያ ህዝባዊ ብሔራዊ ፓርቲ ከቄሮ ጋር ያለው እንትን የተቋረጠ ነው ይመስለኝና ቄሮም በአሁኑ ጊዜ በመሬት ላይ ያለው በነጀዋር ቁጥጥር ስር ውሏል እና ከዚህ አንፃር ትግላችሁ እንዴት ሊሆን ይችላል? እንግዲህ ለውጡ መሰረታዊ ለውጥ ቀደም ብለው ገልጸውት ነበር መደረግ ያለበት አልተደረገም። በምን መልክ ነው ሊሄድ የሚችለው? ቄሮ በነ ጀዋር ደጀን ሆኖ የኢትዮጵያ ውስጥ የመገንጠልም የኦሮሚያን አንድ ሀገር የመመስረት እንትን ህልሞችን ከሚያራምዱ እንትኖች ጋር የተቆራኘ ይመስላል። እናንተ ደግሞ አንድ ሀገር፣ አንድ ህዝብ፣ አንድ ኢትዮጵያ፣ አንድ ሰንደቅ ዓላማ ትላላችሁና የሁለቱ ድርጅቶች ግንኙነት ፈርሷል ማለት ይቻላል። እና ትግላችሁ ለወደፊቱ ከነማን ጋር ነው የምታቀናብሩት በህብረት ደረጃ? አመሰግናለሁ። ይቅርታ፣ መስመሩ ለእርስዎን ለቅያለሁ።
በጣም አመሰግናለሁ ወደኋላ ወስደህ ስላስታወስከኝ። እኛ ሲጀመር ጀምሮ በቄሮ እንዳልኩት ከቄሮ ጋራ በመናበብ ስንሰራ ቆይተናል። እዚህ ላይ በግልጽ ላስቀምጠው የምወደው ነገር ቢኖር ቄሮ የሶስት ክፍል ነው፣ የአንድ ክፍል አይደለም። አብረን በምንሰራ በነበረበት ጊዜ አንደኛው ቲም ለማ ሲሆን፣ ሁለተኛው ቄሮ በለሱማ ማለት በኦኤልኤፍ የሚታገዘው ማለት ነው። ሶስተኛው ከሚኒሶታ ትእዛዝ እየተሰጠው በጀዋር አማካይነት የሚሰሩት የቄሮ አባሎች ናቸው። በወቅቱ የዛሬ 6 ወር 5 ወር ገኖ የሚታየውና ሀርቤ በላይነቱን ሚና ይዞ ይጫወት የነበረው ቲም ለማ ነው። ከቲም ለማ ጋራ ብዙ ቅርብ ግንኙነቶች ስለነበሩም እንዲያውም አልፎ ተርፎ የቲም ለማ የጀዋርን ተከታዮች እነኚህ ሰዎች ችግሮች እንደሚፈጥሩ ወደፊት ቀደም አድርገው ተንብየው ስለነበረ እኛም ምክር ሰጥተናቸው ስለነበረ በምክሩ ብዙም አንዳንድ ጊዜ አለመግባባቶች ሊኖሩ ይችላሉ፣ ግን ከአመለካከት አንጻር ነው። ቀሮ በለሱማ ቀድሞም ቢሆን ለመገንጠል አላማ የነበረው ነገር ግን በስትራቴጂ ጋራ ከሚደረጉት ያነጽ ያሰራር ስልቶች ጋራ አብረን ስንሰራቸው ቆይተናል። ብዙም እኛ ቅርበት የነበረን ከአለማ ቲሞች ጋራ ነው። እርዳታዎች ማስተያየቶች ብዙ ነገሮችንም ስንለዋወጥ የነበረ ወሮም ያ ቲም ለማ አሁን በእና አይነቱ ሁኔታ ላይ እንዳለ ይሄ ነው ብዬ መግለጽ አልችልም። ሆነም በመንግስት ደረጃ ላይ ስላሉ ሁሉም የሚያገናኛቸው የሚያዛምዳቸው የሚያዋህዳቸው ሁኔታዎች የኢኮኖሚ ችግር ነበር በመጀመሪያ ደረጃ። ሁለተኛ ነገር ደግሞ የሀገር ጉዳይ ነው። በሀገር ጉዳይ አንድነትም ልዩነትም አላችሁ። በአንድነታቸው ላይ ቢለያዩም በአንድነታቸው ላይ ቢሰሩም በልዩነታቸው ላይ ግን ቅራኔያቸው ያናህል አይደለም። እኛ አብረናቸው ስንሰራ በነበረበት ጊዜ ኢትዮጵያ የሚለውን የቲም ለማ ወደ ኢትዮጵያ ቴንደንስ የነበራቸው የቲም ለማዎች ናቸው። እና ወደፊት ሊለወጥ ይችላል ይህ ነገር በመተሳሰብ አብሮ በመስራት ብዙ ነገሮች ሊለወጡ ይችላሉ። ሂደቶች በተለይ በፖለቲካ ሂደት ብዙ ልዩነቶች ተለስከለሉ ድረስ ደም እስካልተፋሰሰ ድረስ ችግሮች ሊቀየሩ ይችላሉ በሚል ሐሳብ ነው ስንል የነበረው። አሁንም ሰሞኑንም በቅርብ የተገናኙን የቀሮ አባሎች በአመራር አካባቢ እንዴት አድርገን ነው የምንወጣው ችግሮች ውስጥ ምን ያለነው ሀገራችን ችግር ውስጥ ናት ያለችው ቀድመን ተመልክተን የነበረው ነገር አንዳንድ ሁኔታዎች አሁን መቀጠል አልተቻለም። ችግር ውስጥ መኖራቸውን ሰሞኑን ይገልጹልናል። ያ ችግር ደግሞ በመንግስት ደረጃ ያልታየ የነበረ ከሆነ እናዝናለን። አላማቸውን ይዘው ሲታገሉ የነበሩ የመገንጠልን ጥያቄ አሁንም በመንግስትም ገብተው ይሄንን ጥያቄ ያራመዱት ይሄ የዶክተር አቢ እና በአካባቢ ያሉት የነሱ ችግር ነው። እኛ ቀድም ተናግረን ነበር ለሌላ ኢትዮጵያ ህዝብ የሚያውቀው ነበር። እነሱም ደግሞ እንደ አዲስ አጀንዳ አላመጡትም። መወጣት ያለበት ክፍል መወጣት ይኖርበታል። እኛ ኢትዮጵያ ዊነን የሚሉት የኦሮሞዎች ኦሮምኛ ተናጋሪዎች ወንድሞቻችን ጋራ አብረን እየሰራን ነው። ወደፊትም እንሰራለን። ለኢትዮጵያ ኦሮሞ ንቅናቄ ለኢትዮጵያ ህዝብ አንድነት የሚባል የኦሮሞ ድርጅት በፓርቲያችን ስር ተጠቃሎ እየሰራ ነው ያለው። እኛም መገንጠል የሚፈልጉትን ምንም ልናረግ አንችልም። ከቁጥጥራችን ውጪ ነው። ኢትዮጵያዊነት መሆን የበለጠ ይጠቅማቸዋል። አላማቸውን ፍላጎታቸውን ከሌሎቻችን ኢትዮጵያ ፍላጎቶች ጋር አንድ ላይ ደምረን አስተሳሰረን መሄድ እንችላለን። የተለየ አላማ የተለየ ግብ የለንም። እዚህ ላይ በጣም ላሳስብ ፈልገው ነገር ቢኖር የኦሮሞኛ ተናጋሪ ኢትዮጵያኖች ኦሮሞዎች ብቻ አይደሉም። ኦሮሞ ሀገር ውስጥ ተወልደው ያለ ይሄ ሳይለንት ማጆሪቲ የሚባለው የኢትዮጵያ ህዝብ ኦሮሞ ከአማራ ኦሮሞ ከጉራጌ ኦሮሞ ከዶርዜ ኦሮሞ ከሐረሬ ከትግሬ የተወለደውን የሚወክለው ሰው የለም። የሚወክለው ድርጅት የለም። እነኛን ማጆሪቲውን የኦሮሞ ተወላጅ የሚወክለው ድርጅት የለም። ኢትዮጵያ የሚለው ብቻ ነው ሊወክለው ይችላል። ኢትዮጵያዊነታቸው ነው አስተዋጽኦቸውን ማድረግ የሚፈልጉት። እነኚህን ሰዎች ማሰባሰብና ኢትዮጵያ ውስጥ እንደ ኢትዮጵያዊነታቸው መጠበቅ ያለበት ኦሮሞ አይደለሁም ኢትዮጵያዊ ነኝ ብለው ሲሉ እንደ ኢትዮጵያዊነት መብታቸው እንዲጠበቅ የሚያደርግ ቡድን ኢትዮጵያዊ የሆነ ቡድን ብቻ ነው። ያንን ለማድረግ ነው የሚያጠናታቸው። መገንጠል የሚፈልጉትን መገንጠል አላማ ይዘው የሚሄዱትን ዶክተር አቢ ነው የጠራቸው። ዶክተር አቢ መልስ መስጠት አለበት። እኛ የምናረገው ነገር የለም። የኢትዮጵያ ህዝብ ይሄንን እቀበለዋለሁ ብሎ የሚል አይመስለኝም። አይደለም እንዳልኩት የቀሩ አባሎች አሉ፣ የቀሩ ታጋዮች አሉ። አሁን በሰሞኑንም በነበረው በሚፈጠረው ቤተ መንግስቱም አካባቢ ያለው ሁኔታ ቀርበው ያነጋገሩን አሉ። ከሚኒሶታ የተነስተው የመጣው ቡድን ግን አገሪቷ ውስጥ ሽብር ለመፍጠር እየፈጠረም ያለ ወደፊትም ይሄንን ሽብር እያሰፋ የሚሄድ ስለሆነ መወገዝ ወይም አንዳንድ እርምጃዎች መወሰድ የሚገባው ጸረ ኢትዮጵያ አቋም ያለው ግለሰብና ፋናቲክ የሆነ ሰው በዚህ መንግስት ውስጥ ቦታ እንዲኖረው አንፈቅድም። መንግስትም ይሄንን አይቶ ባጭር መልስ እንዲሰጥበት እንጠይቃለን።
እሺ መልካም። አው እንግዲህ አንድ ጉዳይ ላይ ትንሽ እንደው አስተያየት ለመስጠት ነው። የኢትዮጵያ ህዝብ ብሔራዊ ፓርቲ እንግዲህ ለመላ ኢትዮጵያ ህዝብ ቆሞ በኢትዮጵያ ህዝብ አንድነትና የዲሞክራሲ አገሪቷን ወደ ተሻለ ደረጃ ለማሸጋገር ኃላፊነቱን ይዞ ሲንቀሳቀስ በዚህ በአገሪቷ ውስጥ ደግሞ ብጥብጥ የሚፈጥሩትን የመገንጠልን ዓላማ ይዘው የመጡትን የመንቀፍ ምክር የመስጠትም ኃላፊነት አለባችሁ የነንተም ነው። በገለልተኛ መመልከት አይቻልምና ምናልባት መግለጫ ሰጣችሁበት ሊሆን ይችላል አላየሁም በሱ ዙሪያ ላይ። እስቲ ከዙ ጋር በተያያዘ ነገር ላንሳም። አሁን ተቃቅሰውታል በአገሪቷ ውስጥ የልዩ ልዩ ውጥረቶች አሉ። ውጥረቱ ከቀን ወደ ቀን እየተባባሰ ነው። ግድያዎች፣ መፈናቀሎች፣ ማህበራዊና ኢኮኖሚክ ስቶቶች ተንሰራፍተዋልና የዶክተር አብይ አመራር ይሄንን ጉዳይ ባጥኖት ተመልክቶ ወደ ተሻለ ነገር ለመለወጥ አቅም አለው ወይ? በአሁን በሚታየው ሁኔታ እናንተስ በምን ልትደግፉ ትችላላችሁ? እንግዲህ ወለውጡን አንቃወምም አንደግፍምም የሚል ትች ሰጥተዋል በድርጅቱ አስተያየት ላይ። ግን ዶክተር አብይ ብቻቸውን አይወጡትም ማለት ነው ባለው ውጥረትና ከዚህ ከዋሽንግተንም ከሎስ አንጀለስም ከሁሉም ጉብኝት በኋላ ዛሬ በመልስ ላይ ያለው ሁኔታ ለየት ያለ ነው። ንግግር ሌላ ነው፣ ተግባር ሌላ ነውና ይሄንን አገራችን የሰፈነውን ውጥረት እንዴት ይፈታ ብለው ነው ብዙዎች ታስባላችሁ? ድርጅታችሁ በምን መልኩ መለከተዋል ውጥረት? አሁን አገሪቷ ከቀን ወደ ቀን የተሻለ ሁኔታ አላት ትላላችሁ ወይስ አደጋው ከመጀመሪያው ጊዜ በላይ ገንኗል ወይንም ለሀገሪቷን ወደ ሌላ ቦታ ላይ አልቀጫለ ወስተት የሚችል ሁኔታዎች ተፈጥሯል የሚል ግምገማ አድርጋችኋል?
አዎ አድርገናል። በጣም አመሰግናለሁ። በድጋሚ ዶክተር አብይ የተሳሳተው ነገር አለ። እኛ የተሳሳተው ነገር መጀመሪያ ቤትን ማጥራት ነበር። ቤትን ሳያጠሩ የውጪ በተለያየ ሪዮት ዓለምና በአገር መገንጠል በማስገንጠል እንዲሁም ፋናቲክ የሆኑ ቡድኖችን ከመጥራት ይልቅ አገር ቤት ውስጥ ያለውን ቡድን ማሰባሰብና ማዋያየት ቀጠረብ ብሎ ማነጋገር ሲገባው አላደረገም። ይሄ ነው አሁን ለተፈጠረው ችግር ዋናው ምክንያት የሆነው። ለምሳሌ ቄሮችን አባሎች በቅርቡ አነጋግሮ አወያይቶ ብዙ ነገሮችን ይወቀ የቅርብ የረጅም ጊዜ ፕላናቸውን በግልጽ ተነጋግረዋል። በሰሜን የሚንቀሳቀሰውን የፋኑ ቡድን ግን ማናችሁ እነማናችሁ እስቲ እናነጋግራችሁ እንያችሁ እንቀራረብና ቁጭ ብለን እንነጋገር ብሎ እንኳን አልጠየቀም። ሪኮግናይዝ እንኳን አላደረገም። በጣም ያሳዝናል። በአንድ በኩል ወገንተኝነትን ነው የሚያመለክተው። ወዶ ያደረገው ይሁን ወይም ሳው ካላውቀ ግን እስከዛሬ የሊፕ ሰርቪስ ይለዋል የነጭዋ ዓለም በተለያየ አካባቢ ፋኖ እያለ ከስም ከመጥራት በስተቀር በአደባባይ በስብሰባዎች በተለያየ ሁኔታዎች አንድም የፋኖ ቡድን አቅርቦ አነጋግሮና ስለ አብዮቱ ስለነበረው ስላለው ወደፊት ስለምናቀደው አነጋግሮና አውቀ ነው። በጣም ያሳዝናል። ስለ ትግላችን ሲያደንቅ ግን ሰማዋለን። እና ይሄን የመሰሉ ሁኔታዎች ተገቢ አይሆኑም፣ ውጤታማ ማያደርጉ እና ያ ስህተት መታረም ይገባዋል ወደፊት። ሁለተኛ እኛ እንደግፍም አንቃወምም ብዬ ስል የሱን የዶክተር አብይን አቀራረብ ነው። ወያኔ ኢህአዴግ እሱ የሚያዘው ቡድን ዛሬ ትላንትና ኮረም ላይ በተራራ ፀሐይ ነው ስፈሽን የነበረው። ያ አንቃወም ብዬ ስለ የሚደረገው ድርጊት ወንጀል አሸባሪነት አይደለም። ዶክተር አብይን ያመለካከቱን ነው ማንቃወም። ድርጊታቸውን እናወግዛለን። ይህ ድርጊት ሊደረግ የቻለው በዶክተር አብይ ሳውቅ ቀርቶ ሳይሆን እያወቀ ነው። የድርጊቱ እጅ አዙርም ይሁን በቀጥተኛ ተባባሪ ነው። ምክንያቱም እሱ ነው ኃላፊው። እሱ ኃላፊ ከሆነ ለሚደረጉት ድርጊቶች በሙሉ ተጠያቂ እሱ ነው። እና ሻሸመኔ ውስጥ የተደረጉት በእኔ ወገኖች አይታችኋል ሁላችሁም ያንን የመሰለ ድርጊት ሲደረግ በዶክተር አብይ የሚመራው የጸጥታ ክፍል የሰራዊት ክፍል ደሞዝ እየተከፈለ የኢትዮጵያ ህዝብ ታክስ እየከፈላቸው ያንን የመሰለ አረመኔ ስራ ሲሰራ ቆሞ ነው ሲመለከቱና ሲሳለቁ የነበሩት። የሰው ልጅ እንደዛ ሲደረግ ኢትዮጵያ ውስጥ ስርዓት አልበኝነት ነው የነገሰው። ከዛሬ 4 ወር በፊት የነበረው ተቀይሮ አሁን ስርዓት አልበኝነት ፋናቲክ የሆኑ ቡድኖች ይህንን ወንጀል ሲሰሩ ማየቱ ዓለም አውገዙ በዛችው ደቂቃ በዛችው ሰከንድ ወጥቶ ዓለም እናገሩ በጣም ያሳዝናል። በጣም ነው የሚያመው። የሚያስተዳድረውን ሀገር ወይም ለምሳሌ ነው የተጠቀሱት እንጂ ጅጅጋም ተደርጓል። ትላንትናም ኮረም ላይ የተደረገ ነገር ነው። የራሱ ሰራዊቶች ናቸው ሄድ ያደረጉት። ሁልጊዜ ወያኔ ማለት የለብንም። የኢህአዴግ ሰራዊቶች በአጠቃላይ ወያኔዎችም ጭምር ነው ይህንን የመሰለ ሰለባ የሚያደርጉት። በሰሜን በጣም በብዛት የታሰሩ ወንድሞች እህቶቻችን ካለ ወንጀላቸው ምንም ነገር ሳያደርጉ የታሰሩ አሉ። እነሱ በሙሉ በአሸባሪው መንግስት የታሰሩ ስለሆነ መፈታት አለባቸው። አልተፈቱም እስካሁን ድረስ። ሁሉም እንደ አንዳርጋቸው ጽጌ መታወቅ አለባቸው እንዴ? እሱስ ባደረገው ጥፋት በሚሰራው ስራ ነው የተያዘው። እነኛ እኮ ከመንገድ ታፍሶ ነው የታሰሩ። በዚህ አጋጣሚ ማነው አቶ ለማን ማድነቅ ፈልጋለሁ። ከ10000 15000 20000 የሚሆነውን ደቡብ አካባቢ የታሰረው በተለይ የኦሮምኛ ተናጋሪው እንዳለ ነው የለቀቁት። ምንም ነገር የሚጣራ ነገር የለም። እነኚህ ሰዎች ካለ ወንጀላቸው ነው የተያዙት። ስለዚህ መለቀቅ አለባቸው። ያ ድርጊት በሰሜንም አካባቢ በሰሜንም ኢትዮጵያ መደረግ ሲገባው አልተደረገ። ማን ነው የመንግስት ኃላፊ? አብይ ነው። ለምንድን ነው ይሄንን የማያስደርገው? እነኛ ሰዎች ታፍሰው የተወሰዱ አርሶ አደሮች ናቸው። ወጣቶች የተማሩ ትምህርት ቤት ታፍሰው የሄዱ ወንድሞቻችንና እህቶቻችን ወገኖቻችን ናቸው። እና ይሄንን የመሰሉ ነገሮች ተደርገዋል። እነኚህ ሁሉ ወንጀል ናቸው። ወንጀሉን የሚፈጽመው መንግስት ነው። አንቃወመውም ብዬ ስል ዶክተር አብይን በፐርሰናል ደረጃ እንጂ በድርጊቱ አይደለም። እዚህ ላይ እንደውም ስለጠቀስከው ልቀስል። ሰሞኑን በሰሜን አካባቢ አመጾች እየጎሉ ናቸው። ዛሬ አሁን ጧት ጭምር ነው ሪፖርት የደረሰው። እዚህ የቆመ መሄድ ወደ ደባርክ ላይ ጎጃም ውስጥ እንደዚህ በተለያዩ አካባቢዎች ያው በማነው በፌስቡክ በተለያየ ሁኔታዎች የምታዩ አምጿል። ህዝቡ የሰሜን ህዝብ አምጿል። በምንም አይነት ደረጃ ከኛ አካባቢ ከኛ ክፍለ ሀገር እኛ ያረስነው እኛ ያመረትነው ወደ ሰሜን ሊጓዝ አይችልም እያለ ያወረደ እየተከፋፈለ የሚያስፈልገውንም በሳት እያጋየ ነው። ይሄ ነው የህዝብ አመጽ። መንግስት ኢትዮጵያ ውስጥ የለም። እቅጩን ልንገራችሁ። መንግስት ኢትዮጵያ ውስጥ የለም። ትግራይ ውስጥ የራሱ መንግስት አለ። አዲስ አበባ ውስጥ አብይና ሌሎች ሰዎች አሉ። ወያኔዎችም ጭምር በምስራቅ ኢትዮጵያ መንግስት የለም። አብይ ብቻውን የሚያደርገው ነገር የለም። አብይ ከህዝብ ጋር ሲሆን ብዙ ነገሮች ማድረግ ይችላል። ከህዝብ ጋር መሆን አልፈልገም ማለት ያኔ ነው ሾመኝ ኢህአዴግን ሾመኝ የኢህአዴግን ፕሮግራም ነው ማስፈጸመው ነው ያለው። የኢትዮጵያ ህዝብ ችግሩን ስናነሳ መጀመሪያም የታገልንለት ቄሮም ይሁን ፋኖ ሌላውም የኢትዮጵያ ህዝብ ይወጣው ኢትዮጵያችን በክፍለ ሀገር እንድትተዳደር ነው የምንፈልገው ነው ያለው። ዶክተር አብይ አልተማም ካለ የራሱ ፋንታ ነው። በክፍለ ሀገር መተዳደር አለብን ክልል ያላችሁት ችግርና ብሶታችንን የበለጠ እርስ በርሳችን እንዳንተባበር አብረን እንዳንሰራ እንዳንፋቀር ያደረገን ይህንን የመሰለ ጠንቅ ከማዕከላችን አስወግዱልን። ይህንን እስካላስወገዳችሁ ድረስ መፍትሄ አይኖርም። ያንን መፍትሄ ልትወጣው የምትችለው ይህንን ሲታረግ ነው ብለን ደጋግመን ነግረነዋል። ህብረተሰባችንም ነግሮታል። አሸባሪዎች ያደረጉት ህገ መንግስት እኛን አይወክልም፣ እኛን ወክሎ አይደለም የተጻፈው። በተለይ የሰሜኑን ህዝብ ጨርሰው የሰሜኑን ህዝብ ወክሎት አያውቅም። ወደፊትም ላለመወከል ነው፣ ከዚህ በፊትም አልወከለውም። ያንን መወገድ አለበት። በአንድ እጅ ማጨብጨብ አይቻልም። የሰሜኑን ህዝብ ማቀፍ አለበት ተብሎ ቢነገረው አልሰማም ብሎ ካለ የአብይና የአብይ የሚያስተዳድረው የፖለቲካ ድርጅት ችግር ነው። የኢትዮጵያ ህዝብ ችግር አይደለም። የኢትዮጵያ ህዝብ ችግራችን ይሄ ነው፣ መፍትሄያችን ይሄ ነው መሆን ያለበት ነው ያለው። የኢትዮጵያን ህዝብ መብራት ከቻለ የኢትዮጵያን ህዝብ መልስ መመለስ አለበት ማለት ነው። ከወያኔዎች ጋራ ነው ማብረው የኢትዮጵያን ህዝብ መልስ ለመመለስ ብሎ ካለ ግን ትግሉ እየቀጠለ ነው፣ ይቀጥላል። እንዲያውም ሰሞኑን እየተደረጉ ያሉት በሰሜን ሁኔታዎች የኛ አባሎች የኛ ተባባሪዎች ዱር ቤቴ ብሎ የሚታገለው ፋኖ በነሱ ስር እየታገዘ ድርጊቶችን እያደረገ ያለ ህብረተሰቡ እንዲተባበርና እንዲተሳሰብ እንዲፋቀር በበለጠ ትግሉን እንዲያፋጥን እየተደረገ ያለ ድርጊት ስራዎች ስለሆነ ይሄንን ማቀፍ ከፈለገ ያብይ አስተዳደር መልስ መመለስ ባስቸኳይ አለሁ ማለት መቻል አለበት። ካልሆነ ችግር ውስጥ ነው የሚገባው፣ እየገባም ነው ያለው። እና በቅርብ እንደተረዳ ነው ከሆነ ሌላው ቀርቶ ቤተ መንግስት አካባቢ እንኳን ችግሮች እንዳሉ እናውቃለን። እሱ አካባቢ ችግሮች ሁሉ እንዳሉ እናውቃለን ግን ጊዜው እስኪፈቅድ ድረስ መናገር ስለማልፈልግ ነው። ጠረሻለሁ።
እሺ፣ አመሰግናለሁ። መጨረሻ ላይ ያነሱትን እንግዲህ ሰፋ ያለና ብዙ የሚያከራክር ነገር ስለሆነ ደስ አንገባበትም። በመሰረቱ አሁን ያቀሩን ጥቂት ደቂቃዎች ናቸውና ፈጠን ባለሁኔታ መመለስ ሞክራለን። ያን ነገር አስተያልስጥና ይሄ የኢትዮጵያ ጉዳይ ሆነ አለንበት ድረስበት ዓለም አቀፍ ሥራዎችም ተጣምረው በአብይ በነለማ ተመስለው የገባበት ሁኔታ ነው ያለው። ለዚህም እነ ቲም ለማመን የሚባሉት እንግዲህ ለኢትዮጵያ ቆማል የሚባሉት ከኤርትራ ዳዊት ብሳን በሌሎችን ማይሎች አምጥተው ኢትዮጵያ ውስጥ እንዲሰሩ እያረጉ ነውና ባንድ ወገኑ ኢትዮጵያ እነሱስ ነው ይባላል፣ በሌላ ወገኑ ደግሞ ኢትዮጵያ የለችም ለሚሉ ኃይሎች ፋን ይሰጣልና በአጠቃላይ ይሄንን እንግዲህ ሰፋ ባለ ሁኔታ በሌላ ጊዜ መመለስ ካስፈለገ እንተነበታለን። ይሄን መዘንጋት የለበትም ለማለት ያህል ነው። እስቲ ወደ አንድ ጥጥሩ ጥያቄ ነው ብዬ ይዤ ነበርውና መብራራት ያለበት ለጊዜውም አሁን መመልስ ማግኘት አለበት። ይሄ ሰሜን የሚለውን ክፍልም ማብራራት ያለበት ይመስለኛል። ምናልባት አማራውን አካባቢ ማለት ከሆነ እሱን እንደዛ ብሎ ይለፉት። ግን በዚህ በሰሜኑ በአማራው በሚኖርበት አካባቢ በብዛት ፍፋኖ ተሰማራ ትግሎች እንደተካሄዱ የተካሄዱ እንደነበርና ጋር በላ በኩል ደግሞ ሌሎች ድርጅቶች አሉ። በአየር ባየር በዚህ በዲያስፖራው አለን ይላሉ። ስማቸውን ለገበያ እየለጠፉ ሚከራተቱ አሉ። አንደኛው ግን በሰባት ነው። ይሄ ድርጅት ሰሞኑን በሚያሰጠው የፕሮፓጋንዳ ዘመቻ ጸረ አማራ እንቅስቃሴዎችን ጥሪዎችን ያሰማ ነው። በተለይም ይሄንን የመሳሪያ ማስፈታት ጉዳይ በጎጃም በጎንደር እየፈጸምኩ ነው ይያለ ነው። እንደምን ቦታ መሳሪያ ገስቶ የከፈለ በከፍተኛ ገንዘብ ለሌሎቹ ደግሞ ከፍለ በማስተጠቅ ጦሬን ወፈታው የሚል መረጃ ያሰማ ነው። በመሰረቱ አንድ ሽምቅ ተዋጊ ድርጅት ሽምቅ ተዋጊውን ፈቶ መሳሪያውን ለመንግስት የሚያስረክብ ከሆነ በስነ ስርዓት ነው የሚካሄደው። ወይ ከመስቀል ይገኝበታል ወይ ተረካቢው መንግስት እንዲያረጋግጥ ብሎ በይፋ ታጋዮቹም ሽፍጥንቶቹም ሽምጥታዊዎቹም በሰላም እንዲኖሩበት ዋስትና የሚሰጥ ህግ ዓለም አቀፍ ህግጋት አለ። እና ለማን እንደሚያስረክቡም አይታወቅም። እነዚህ የሚፈቱት ለወያኔ ነው ለሻቢያ ነው ለዶክተር አብይ ነው አይታወቅም። ግን ዋናው መልእክቱ ምንድነው? ጸረ አማራ እንቅስቃሴ ስለሚደረግ ነው። እና ያንን ጉዳይ መመለከት ሰፊ ዘመቻ እየተካሄደ ነው አስመስሎ ማቅረብና ይሄንን የግንቦት ሰባትን ሽፍጥና እንትሎች መለከተም ከተለው ጊዜ ወለሎች ተሳታዮች ጋር ነው ያይበታለን። የርሶ ድርጅት እንግዲህ በዛ አካባቢ በብዛት ሲንቀሳቀስ ቆይቷል። ይሄን እንዴት መልኩታታላችሁ? አንድ የዲያስፖራ ድርጅት ዶላሩን ከኩዌት ከግብጽ ከሻቢያ እየወሰደ ያደለ እንትን አለኝ ሽምቅ ተዋጊዎች አሉኝ ይያል የሚያቀርበውን ጥያቄ ለአማራውን ለማስመጣት አይመስላችሁም? አማራው በወልቃይት ጉዳይ ላለማጣ በዚህ በሰሜን ወሎ ያለው ጉዳይ ከወያኔዎች ጋር ከትግሮች ጋር ፍጥጫ ነው ያለው እና ወያኔዎችም ትጥቅ እንዲፈታ ይፈልጋሉ። በአማራው አካባቢ ግን በሰባትም ይሄን ለመፈጸም ተቀጣሪነቱን ያሳየንና ይሄንን ሲመለከት ተስተያየት ካለው ታጠረበለው አንድ ለም ጥያቄ ኖረኛል። ተከታይ በዚህ ጉዳይ ላይ ትንሽ ቆይታ እናድርግ። አመሰግናለሁ። መስመሩ እርሶ ነው።
የሰሞኑ የግንቦት ሰባት ሙዚቃ ምን ይመስላል ነው የምትለኝ? በአጠቃላይ እኛ ትላንት ወዲያ ባየር ላይ የለቀቁትን መሳሪያ ይዘው የግንቦት ሰባት ነን ብለው ያሉትን ግለሰቦች በሙሉ እናውቃቸዋለን። ከኛ ጋር ተባብረው ሲሰሩ የነበሩ ነው። በተከታይ በሁለተኛው መግለጫቸው ስለ ኢትዮጵያ እንጂ ስለ ግንቦት ሰባት እንዳላነሱ መግለጫው ላይ ማየት ይቻላል። በፎቶግራፍ ሁለተኛው ቪዲዮ ላይ ይሄ ምንድን ነው? በእርግጥ ግንቦት ሰባት ኤርትራ ውስጥ የነበረ ከኤርትራ ያልተንቀሳቀሰ እዛ እንዲያውም በአጠቃላይ 64 ነበሩ። አራቱ የማመራር ላይ ያሉ ሰዎች ሲሆኑ 60 ሰዎች ነው ያላቸው። ከዛ ውጪ የላቸው። ከዚህ በፊት ግን ሜካናይዝድ የሆነ ብርጌድ ኢትዮጵያ ውስጥ እየተንቀሳቀሰ በተለይ በሰሜኑ አካባቢ በጎንደር በጎጃም አካባቢ ሂደቶች ተካሂደዋል ሲሉ ሲደሰክሩ ነበር። ያ ሁሉ በቁጥጥራችን ስር አለ ብለው የሚሉት የኛ አባሎችንና እኛን መሰል የጎበዝ አለቃዎችንና ፋኖችን ያካሄዱትን ትግል በገንዘብ እየገዙ ስለነበረና አንዳንድ ዜና ስራጮች ለኢሳት አስተላልፈው ስለሚሰጡ ነው። ዜናውን አስተላልፉልን ብለው ይሰጧቸው የኢሳት ወታደሮች እያሉ ስለነበር በተደጋጋሚ ገልጸነዋል። ለማስተባበልም ሞክረን ሚዲያ ስላልነበረ ሊሰማን ስላጣን በጣም እናዝናለን። ቀድሞውንም ስለምናውቀው አሁን ሰሞኑን የተያዘው በሚቀጥለው ሳምንት ይገባሉ። በሚቀጥለው ሳምንት በሚገቡበት ጊዜ የዛሬ አመት የዛሬ 2 አመት የዛሬ 3 አመት የተናገሩትን ነገር ተግባራዊ ማድረግ ስላቃታቸው፣ በነገራችን ላይ ኢሳያስ አፈወርቅ ከአብይ ጋራ ስምምነት ማድረግ ስለምንፈልግ ዘላቂ መፍትሄ ስለምንፈልግ ከኔ እዚህ ኤርትራ ውስጥ ብዬ ካስተጋኋችሁ አካባቢ ለቃችሁ እንድትወጡ ብሎ ለሁሉም ተቃዋሚ ቡድኖች መግለጫ ሰጥቷቸዋል፣ ነግሯቸዋል። በዛ መሰረት ነው አገር ኤርትራን የሚለቁት እንጂ በመደመር ፖሊሲ ወይም ፍቅር ኖሯቸው ወይም ለኢትዮጵያ ሕዝብ ነጻነት ለማምጣት አይደለም። በተሰጣቸው ትዕዛዝ፣ ቀጭን ትዕዛዝ በዛ መሰረት ነው የሚወጡት። ከፈለጋችሁ ላስታርቃችሁ የምችልባችሁ የምትቻልበት መድረክ ይኖራል ብሎ ነው ይህንን መድረክ የከፈተላቸው። እነሱም በዛ ተሸገሸጉ እጂ ምድሩን ለቃችሁ እንትሉ ስላስተነቀቃቸው አሁን ግንቦት ሰባት ኢትዮጵያ ውስጥ መግባት አለበት ካለበለዚያ ኢትዮጵያ ውስጥ ያለሁ ብሎ የሚለው ነገር ከዚህ በፊት ውሸት መሆኑንም ስለሚጋለጥ እነኚህ ወንድሞቻችን ጋር ገንዘብ ይልካል። አንደኛ በዛሬ ሁለት ሳምንት ሰዎች በማስፈረም እርዳታ ከጀርመን ከሆላንድ ይመጣላችኋል እርዳታ ስለሚመጣ ተመዝገቡ ብለው ሲያስመዘግቧቸው ቆይተዋል። እኛ ማስረጃም አባሎችም አሉ። ገንዘቡን ሰጥተው የግንቦት አባል ሁኑ ግንቦት ሰባት አባል ነበሩ ብሏቸው አይ እኛ የመዘገባችሁን መጀመሪያ ገንዘብ የሰጣችሁ ለግንቦት አባል ለግንቦት ሰባት ብላችሁ አይደለም ስለዚህ እኛ ወግድ ሆኖ ያላችሁ አሁን እየተቀሩ እየተቃረበ ሲመጣ ደግሞ ምናውቃችሁ ሰዎች አብረን ስንታገል ስናታገል ጎን ለጎን ተሰልፈን የነበረው ወንድሞቻችንን መሳሪያን መሳራቸውን እንዲያስረክቡ ገንዘብ በመስጠት ግንቦት ሰባትን እንበሉ ብለው ነው በቪዲዮ ከተሰራ ተረጋግጧል። ግንቦት ሰባት ጸረ አማራ ድርጅት ነው። ጸረ አማራ ስራዎችን የሰራ ነው። ገና ወደፊት በወንጀልም የሚጠየቅ ድርጅት ነው። እኛ ወንድሞቻችን የተገደሉ ያስገደሉብን አሉ። ማስረጃው አሁን አይደለም ነገ ተነገ ወዲያ ፀሐይ ሲወጣ ነው የምናቀርበው። ብራኑን ለፍርድ ነው የምናቀርበው። አሁን የያዙት ስትራቴጂ ደግሞ ለወያኔ እጅ መንሻ ሊያረጋቸው ነው። ወንድሞቻችንን እህቶቻችንን ዘመዶቻችንን አርሶ አደሩን ፎቶግራፍ ተነሳ ብለው መሳሪያውን ለማስቀመጥ ያሉበት አካባቢ ቀበሌውን በሙሉ የገለጹ የሚሰጡት እነኛ ሰዎች ሄደው እንድታደኑ ለማድረግ ነው። ይህ ጸረ አማራ አቋሙን በተከታታይ እያሳየ ነው። ግንቦት ሰባት መቆም አለበት። ግንቦት ሰባት ሰሞኑን ሲገባ አንዱ የያዘው ፕላን ወደ ሰሜን አማራውን በአጠቃላይ አካባቢ ዘለቅ ብሎ መሳሪያቸውን እንዲያስፈቱ ወያኔዎች እንዲጠቀሙባቸው መሳሪያቸውን ፈተው እርምጃዎች ለመውሰድ እንዲያመቻች የሚደረግ ስትራቴጂ ነው። ይህ ጽኑ የወያኔ ደጋፊ መሆኑን ለማሳየት የሚያደርገው ሩጫ ስለሆነ ወገኖቻችን ሆይ እኛም እናስተላልፈው መሳሪያችሁን አንደኛ እንዳትሸጡ እንዲያውም ከተቻለ መሳሪያ ገዝታችሁ ተጨማሪ መሳሪያ በእጃችሁ እንዲኖር አካባቢዎች የሚገኙ ዴፖዎች ካሉ ከተቻለም ዘርፋችሁ ራሳችሁን እንድታስፈጥቁ ነው የምንፈልገው። ይህ መልእክታችን ነው። መሳሪያ ወያኔ መሳሪያ በቤንሸንጎል አካባቢ እያከፋፈለ ህዝብ ለህዝብ እንዲጨርስ እየተደረገ ነው። እናንተንም እንደዛ ነው ያረጋችሁ መሳሪያችሁን ወስደውና አደራችሁን በቅርቡ ለሚደረጉት የመሳሪያ ዘረፋዎች የመሳሪያ ማጭበርበሪያ ዘዴዎች እንዳትንበረከኩ ራሳችሁን በራሳችሁ ጠብቁ። እስከዛሬም የተጠበቃችሁ ነው ወደፊትም የምትጠብቁት እናንተ ናችሁ። በተለይ በድንበር አካባቢ ያለው የፋኖ በህብረተሰቡ በሙሉ በአርሶ አደሩና በገበሬው በአርብቶ አደሩ መሐከል የመሳሪያ ሁኔታዎች አስፈላጊ ስለሆነ መንግስት አይጠብቅም ያን ድንበር እናንተ ናችሁ የምትጠብቁት። መሳሪያችሁን እንዳትፈቱ ለጠላት እጃችሁን እንድትንበረከኩ ለማድረግ ስለሆነ አደራችሁን
መልእክት ነው ማስተላለፍ ጨርሻለሁ። በጣም ጥሩ። እኛም ሐሳብን ለማስተላጨት ሌሎችንም አስተያየት ሊሰጡ የሚችሉ በጉዳው ቅርበት ያላቸውን ለማወያት እቅዳለን። በጣም ጥሩ ነው። እኛም ይሄ ሐሳብ ከብዙ ሚሊዮን ኢትዮጵያውያን ጋር የምንጋራው ነው እና ይሄን ቅናቄ የጸረ አማራ በመሆኑ የሚስማማውም ደግሞ ደቡብ ኢትዮጵያ አሁን ኢትዮጵያነት ተጭኖብናልና እንስማማን ብለው ወደሚ እናብይን ጦርነት የገጠሙ እንደ መስራቅ ኢትዮጵያ በወለጋብረሽ ቦታ ሄደው ተሰማርተው እዛ ቢሰሩ የኢትዮጵያ መዝብ ይቅርታ ያደርግላቸው ይችላል ይመስለኛል። አማራውን ግላይ በጸራ አማራነት ሲሰሩ ቆይተው አሁን አማራው ላይ የስልጣን መወጣጫ ለማድረግ ሞክራቸው ማንም አማራው መቀበል የለበትም። ይሄ ለወደፊቱ በሰፊው ምን ወያይበት ይሆናል። ሌላ በቀሮች እንደቃዎች ውስጥ እንግዲህ በጣም አጠረባለ ሁኔታ በተለይ ይሄን በመደመር ሁኔታ ተስተካክሎ ኢትዮጵያ ውስጥ አንዳንድ አስቀያሚ ነገሮች እየተፈጸሙ ነው። ከዚህም ውስጥ አንዳንዶቹን ለመጥቀስ ያህል በዚህ በመደመር ጉዳይ እነ ለንጮ እነ ጀነራል ከማል እንደዚህ መሳሰሉትን ኢትዮጵያ ውስጥ የገቡ በኋላ ተሐድሶ እየሰጡ እነ ዶክተር አብይ የቀናበል በብዙ ሺህ ብር የሚቆጠር እየሰጡ ሆቴል ቤት ያስቀመጡ አንዳንዶቹን ደግሞ ምንም ትርፋት ያላገኙ በራሳቸው ገንዘብ ለመደመር ሄደው ያልተሳካላቸውና ተንከራታቸው ሆኗልና በኢትዮጵያ ውስጥ የመደመር የሚባል ነገር እንትን የሚመረጡ ሰዎች አሉ። ቀለብ የሚሰጣቸው ሆቴል ቤት የሚኖሩ ሌሎቹ ደግሞ ተበትነው ብቻ ለሀገር ፍቅርና ለአንድነት ሲሉ ሁኔታውን ለእንቅስቃሴያቸው የሚበጃቸውን ድጋፍ እያጡ የተቀመጡ አሉ። እና በመሰረቱ ኦፍ ኮርስ አንድ ድርጅት ልውና ካለው ራሱ መቻል አለበት። ግን በይበልጥ እና ለንጮ ለጸረ ኢትዮጵያ ኃይሎች ለሆኑት ቀለብ ይሰፈርላቸዋል። ይሄን እንዴት ነው የምትመለከቱት?
ይሄንን ከነማስረጃው ነው ባጠረብ የምነግርህ። አንደኛ በተደረገው ጥሪ መሰረት የገቡ ለንጮም ሆኑ ነጀም ከማል ሌሎችም በቅርቡም ማን ነው ስሙ ነጀዋርም ለነሱ በሆቴል ደረጃ እና አረጋዊ በርሄም ቢሆኑ ማለት ነው ለነሱም በሆቴል ውስጥ ነው ያሉት። ለነሱ በተቻለ መጠን ለእያንዳንዱ ግለሰብ 5000 የኢትዮጵያ ብር በቀን የሚወጣው ባጀቱ ጊዮን ሆቴል ለምሳሌ በሙሉ ተያዘው በኦሮሞ ሰብስበው ባመጣቸው በየትኛውም አካባቢ ኦሮሞዎችን አሁን ግንቦት ሰባት ሲሄዱ ደግሞ ሆቴል ኢትዮጵያ ውስጥ ነው የሚቀመጡት። ኢትዮጵያ ሆቴል ውስጥ ነው የሚቀመጡት። ይህንን ወጪ የሚችለው የኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ ቀረጡን የሚያውለው አብይ ለሰበሰባቸው እንትኖች የድርጅት አባሎች በመደመር ለመጡ በሙሉ ነው እየተደረገ ያለው። ይህ ሀቅ ነው። ማንኛቸውን ጠይቃችሁ መድረስ ልደርሱበት የሚችሉት ነው። አምስት ሺህ ፕላስ የኢትዮጵያ ብር እየተከፈለ ስብሰባዎች እየተካሄዱ ሁኔታዎች ተሐድሰው እየተባለ እየተሰራ ነው። የኢትዮጵያ ህዝብ ሀብትና ንብረት በዚህ ነው እየጠፋ ያለው። ምንም አይነት ስራዎች ሳይሰራ እያንዳንዱ ድርጅት ራሱን ችሎ መግባትና ራሱን ስራውን መስራት የሚፈልግበት አካባቢ ሄደው እንዲሰራ መደረግ ሲገባው ያ አልተደረገም። ይህ የኢትዮጵያን ህዝብ ምዝበራ ነው። ማነው ዶክተር አብይ ወደ ውጭ ወጥቶ የውጭውን ሂደት ሲያካሄድ ባለፈው ሁለት ሳምንት $34 ሚሊዮን በላይ ነው ኤክስፔንስ ያወጣ። ኢማጂን የኢትዮጵያ ህዝብ በግራም በቀኝም ንብረቱን እና ታክሱን እየተዘረፈ ነው ያለ። ህዝቡ እየተራበ እየተቸገረ እና ይህን የመሰሉ ሁኔታዎች አሉ። ይህ ደግሞ ለአንዳንዶቹ አገሪቷ እናት ለሌሎቹ እንጀራ እናት ናት። ታጋዮች ሄደው እንደዚህ ታዋቂ ያልሆኑ ታጋዮች መደመር ፖሊሲን ተቀብለው የሄዱ ግለሰቦች ወይም ጥቂት አተበታት የተቆጠሩ ብድሮች የት ነው ያላችሁት እነማን ናችሁ ተብለው አበልም ትከፍልላቸዋል አይደለም የሚኖሩት። ይሄ የተናገርከው ሀቅ ነው። ለዚህም ከማስረጃ ጭምር ነው እኛም እንትን የምንለው። በዚህ አጋጣሚ አንድ ልጠቅስ የምፈልገው ነገር አለ። ያ ምንድን ነው? የክፍለ ሀገራት ህብረት የሚባል ድርጅት በውጭው ዓለም ውስጥ የኢትዮጵያን ህገ መንግስት በህገ መንግስቱ ባለው የኢትዮጵያ ህገ መንግስት ትክክል ስላልሆነና ጉድፈቶች ስላሉበት የኢትዮጵያ ህገ መንግስት ብሎ መቀጠል አይችልም። ይህንን ህገ መንግስት በተሻሻለ መልክ አቀርበው ለዶክተር አብይ 3 ኮፒ ሰጥተውታል። ያም 3 ኮፒ ከኛ ጋር የሚሰሩ ቡድን ነው። ያም 3 ኮፒ አንድ ለለማ፣ አንድ ለአብይ፣ አንድ ለደብረ ጽዮን እንዲሰጥተው በማድረግ ይህንን የህገ ኢትዮጵያ እንደ ማንኛውም በዲሞክራቲክ መብት የኢትዮጵያ ህዝብ ማወቅ አለበት እንዲደርሰው ማድረግ አለብን በሚለው ያሰራር ስልት በእጁ እዚህ በመጣ ጊዜ ተረክቦ ለኢትዮጵያ ህዝብ እንዲያደርስልን ተሰጥቶታል። አሁንም የምንማጸነው የኢትዮጵያ ህዝብ እድሉን ተጠቅሞ ህገ መንግስቱን መሻር አለበት። ያንን ህገ መንግስት በሌላ ህገ መንግስት እንዲተካ ከኛ ጋር ተባብረው የሚሰሩት የክፍለ ሀገር ህብረት ይሄንን ለዶክተር አብይ በእጁ መስጠቱን እዚህ ላይ ገልጬ ማለፍ ወዳለሁ። ጨርሻለሁ።
መልካም። አይ እንግዲህ ሰዓታች ቢያለቀ ነው አቶ ብርሃነ ስላሴ አሰፋ የኢትዮጵያ ህዝብ ብሔራዊ ፓርቲ ሊቀመንበር፣ እኔ በጥያቄ ያላነሳቸው ብዙ ጥያቄዎች አሉ። እርግጥ ብዙ መቀጠል እንችል ነበር፣ ጊዜያችን ውስን ነው። እርስዎ የመጨረሻ መልዕክት ማስተላለፍ የሚችሉት የሚፈልጉት ካለ አንድ ሶስት ደቂቃ ልስጥዎት እና በዚህ ቢያጠቃልሉልን ለዛሬው ለሰጡን መልዕክት እና ወይንም ማብራሪያዎች ትምህርት አዘል የሆኑ ጠቃሚ የሆኑ አስተያየቶችዎን እያመሰገን በዙን ስናበታለን። ግን በቅድሚያ እስቲ አስተያየቶን ባጭር ሁኔታ በሶስት ደቂቃ ሳይበልጥ እንዲሰጡ መስመሩን ለቃለሁ።
መጨረሻ አሁንም ደግሜ ደጋግሜ በተለይ በሰሜን ክፍለ ሀገር በበገንድር፣ በጎጃም፣ በወሎ፣ በሸዋና በወለጋ አካባቢ ያላችሁ አባሎቻችን በሙሉ በፋኖም በአርሶ አደሩም በአርብቶ አደሩም እንዲሁም በተለያየ አስተዋጽኦ የምታደርጉ በሙሉ ወንድሞቻችን፣ እህቶቻችን እና ወገኖቻችን በሙሉ አገራችን ችግር ላይ ናት ያለችው። ይሄ ባለው ሁኔታ መፍትሄ ልናገኝ ስለማንችል መተሳሰብ መተሳሰር መፋቀር የሚባለውን እንዳለ ሆኖ ትጥቃችሁን ሳትፈቱ ምንም አይነት ሁኔታዎች ሳይበግራችሁ አሸባሪዎችን መታገል ማስወገድ የግድ ስለሆነ ትጥቃችሁን እንዳትፈቱ። ተናበቡ። ስራዎችን በሚቻለው ሁኔታ ተግባራዊ አድርጉ። አመፁንም ቀጥሉበት። የተጀመረው አመፅ በተግባር ላይ እየዋለ ያለው አመፅ ከመንግስትም አካባቢ ከሰሜኑ መንግስት አካባቢ በተዘዋዋሪም ሆነ በእጅ በትክክለኛ እየተደገፈ ስለሆነ ይህ ድርጅት ይህ አሰራር ይህ ሂደት ለዘላቂ መፍትሄ ስለሚያቀርበን ስለሚያስጠጋን ዘላቂ መፍትሄ የምናገኘው በሽግግር መንግስት ሳይሆን ህዝባዊ መንግስት እንድንተካ የምንችልበት አቋም ይዘን ስንጓዝ ነው። በቦይ ውስጥ ተሰግስገን መሄድ ስለማንችል ኢህአዴግ የሚባለውን እንደ መፍትሄ ኢህአዴግ የሚያመጣውን እንደ መፍትሄ ከማረግ ተቆጠቡ። ትግላችሁን ቀጥሉ። ከጎናችሁ ነን። እናመሰግናለን።
እሺ፣ አቶ ብርሃነ ስላሴ አሰፋ ለሰጡን አስተያየት በድጋሚ ያመሰግኩኝ። እንግዲህ በርቱ። የኢትዮጵያነት ትግል ተጋርሎ በብዙ መከራ የታጠረ ነው፣ ግን ከሁሉ በላይ ያለማጽናት ይጠይቃል። እንግዲህ ሁሉም ኢትዮጵያዊ እንደሚተባበራችሁ እንተማመናለን። ደህና ሁኑ። በሌላ ጊዜ እስክንገናኝ ድረስ በዙን ላይ ያለን ተናስተልኝ።
ተናስተልኝ። ለኢትዮጵያ አንድነት ሬዲዮ ጣቢያ ለአባሎችና ለአዘጋጆች በሙሉ በድርጅታችንና በፓርቲያችን ስም ሆኜ አመሰግናለሁ። በሌላ ጊዜ እንገናኝ።
እሺ፣ ተናስተልኝ። ሰላም።
አድማጮቻችን፣ በስዊድን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ወደ ማጠናቀቁ ተቃርበናል። የዛሬውን የናሲ 13 ቀን 2010 ዓ.ም ወይንም የኦገስት 19 ቀን 2018 ዓ.ም ስርጭታችንን ያስተናግድናችሁ ንጉሥ ታምራት፣ ተኮላ ወርቁና እኔ ወርቁ ሞላ ነበርን። ደህና ቆዩልን እያልን በዚሁ እንሰናበታለን። ድል ለኢትዮጵያ ሕዝብ።
Jalo, 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 j ሸም ታመን ታመን አንገት ዘፍተን አንቀር አንደለገ Shall I go and do it?